ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 18 2016 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዲሞክራቲክ ፓርቲ ጉባኤ መጠናቀቁን አስመልክቶ የሪፐብሊካንና ዲሞክራት ፓርቲዎች ጉባኤ እንዲሁም የዘመቻ አካሄድን በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን ያስባሉ በሚል የአሜሪካ ድምፅ ኢትዮጵያውያንን አነጋግሯል። በኋላ ላይ የተመለከተ ዝግጅት ይኖረናል። የወጣቶችን የአእምሮ ጤናን በተመለከተም ቅንብር ወደ እናንተ እናደርሳለን። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ፕሮግራም በመምራት አብራችሁ ማመሻው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ቆንጅታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.unews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ ዮሐና አና ያለብ ዜና ነው።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሶማሊያ ባለስልጣናት ኢትዮጵያ በዚህ ዓመት መጀመሪያ ላይ ከሶማሊላንድ ጋር ከተፈራረመችው አወዛጋቢ የመግባቢያ ስምምነት እስካልወጣች ድረስ የኢትዮጵያ ወታደሮችን ከመጪው የአፍሪካ ሕብረት ድጋፍ ተልዕኮ በአጭር አጠራሩ አውሶም አካል እንደማይሆኑ በድጋሚ አስጠነቀቁ። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኢትዮጵያ የመግባቢያ ስምምነቱን ካላቋረጠች ኃይሎቿ የመጪው የአውሶም ተልዕኮ አባል እንደማይሆኑ በዚህ ሳምንት ተናግረዋል። አውሶም እንደ አውሮፓ አቆጣጠር ጥር 2025 ካሁኑ የአፍሪካ ሕብረት ተልዕኮውን የሚቀበል ሲሆን በሶማሊያ ለሶስት ዓመታት ተሰማርቶ ይቆያል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ለአውሶም የመጨረሻ የፖለቲካ የፋይናንስና የሎጂስቲክስ ዝግጅቶች በአመቱ መጨረሻ እንደሚጠናቀቁ ለአሜሪካ ድምጽ ተናግረዋል። ምንም እንኳን የሶማሊያ ፍላጎት ባይሆንም የኢትዮጵያን የመከላከያ ጦር በአውሶም ተልዕኮ ሊሳተፍ ይችል እንደሆነ የተጠየቁት አቶ ተድላ ይህ የሐሰን ሼክ መሐሙድ እና የቅርብ ባልደረቦቻቸው ወይም የፌዴራል አባል ክልሎችን ጨምሮ የሶማሊያ ፖለቲካ ሊቃን ፍላጎት ነው፣ የዚህን መልስ ለእናንተ ተዋለው በማለት መልሰዋል። የሐማስ ልዑክ ስለ ጋዛው የተኩስ አቁም ለመነጋገር ወደ ካይሮ አምርቷል። በከፍተኛ የሐማስ ባለስልጣን ካሊል አልሃያ የሚመራው የሐማስ ልዑክ በሰሞኑ የተኩስ አቁም ንግግር ዙሪያ ከሸምጋዮች የቀረበውን ለመስማት ዛሬ ቅዳሜ ወደ ካይሮ አቅንቷል ሲል የፍልስጤማውያኑ ቡድን ባወጣው መግለጫ አመለከተ። የዩናይትድ ስቴትስና የእስራኤል ልዑካን ከትላንት በስቲያ ሐሙስ እና ትላንት አርብ በተኩስ አቁም ስምምነት ዙሪያ ልዩነቶችን በመፍታት ላይ ያተኮሩ ስብሰባዎችን በካይሮ እንዳካሄዱ ሁለት የግብጽ የደህንነት ምንጮች እንደነገሩት ሮይተርስ ዘግቧል። የሐማስ ከፍተኛ ባለስልጣን ኢዛት አልረሺቅ የአሜሪካ ፕሬዚደንት ጆ ባይደን ለአውሮፓ አቆጣጠር ሐምሌ 2 ያቀረቡትን ሐሳብ ሐማስ መቀበሉንና ተግባራዊ እንደሚያደርገውም በገባው ቃል መሰረት ቃሉን ለመፈጸም ቁርጠኛ መሆኑን ዛሬ ቅዳሜ ተናግረዋል። ባለፈው ሐምሌ የጋዛ ጦርነትን ለማስቆም ከተደረሰው ስምምነት የመጀመሪያ ምዕራፍ የሆኑትን ከ16 ቀናት በኋላ ወታደሮችና ወንዶችን ጨምሮ የእስራኤል ታጋቾችን በመልቀቅ ንግግር ለመጀመር መስማማቱን የሐማስ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። ሌላው የሐማስ ባለስልጣን መሐሙድ ማርዳዊ የልዑካን ቡድኑ አሁን ወደ ካይሮ አቀና ማለት ሐማስ በሚቀጥለው ዙር በቀጥታ ይሳተፋል ማለት እንዳልሆነ ለሐማስ ቅርበት ላለው የመገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። በተያያዘ ዜና በእስራኤል ጥቃት ከ30 በላይ ፍልስጤማውያን ተገደሉ። በደቡባዊ ጋዛ ሰርጥ እስራኤል ዛሬ ቅዳሜ በፈጸመችው በርካታ የአየር ድብደባ ቢያንስ ከ30 በላይ ፍልስጤማውያን መገደላቸውን ባለስልጣናት አስታወቁ። ፍልስጤማውያኑ የተገደሉት ግብጽ ዋና ከተማ ካይሮ ውስጥ በከፍተኛ ደረጃ የተያያዘው የተኩስ አቁም ንግግር ዝግጅት እየተካሄደ ባለበት ወቅት ነው። ካን ዩኒስ በሚገኘው መኖሪያ ቤታቸው ላይ በደረሰው የአየር ድብደባ ከሞቱት መካከል 2 ህጻናትን ጨምሮ 11 የአንድ ቤተሰብ አባላት ይገኙበታል። ናስር ሆስፒታል በካን ዩኒስና አካባቢው በተደረጉ 3 ጥቃቶች የተገደሉ 33 አስክሬኖች ማግኘቱን የገለጸ ሲሆን አላቅሳ ሰማዕታት ሆስፒታል ሌላ 3 አስክሬን ተቀብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሰሜን ኮሪያ ዩናይትድ ስቴትስ የቀድሞ መርሃ ግብሯን በመገምገም አዲስ የኒውክሌር ስትራቴጂ እቅድ አውጥታለች የሚለውን ዘገባ አወገዘች። ሰሜን ኮሪያ ዛሬ ቅዳሜ ባወጣችው መግለጫ በአጸፋው ሉዓላዊነቷን የሚያስጠብቅ ኢራሷን የኒውክሌር አቅም እንደምታጠናክር አስታውቃለች። ኒውዮርክ ታይምስ በዚህ ሳምንት ባወጣው ዘገባ በፕሬዝደንት ባይደን የጸደቀው የአሜሪካ እቅድ ከሩሲያ፣ ቻይናና ሰሜን ኮሪያ ጋር ሊፈጠር ለሚችለው የኒውክሌር ግጭት መዘጋጀት ላይ ያተኩራል። በተለይም በቻይና እያደገ በመጣው የኒውክሌር ጦር መሳሪያ ላይ አጽንኦት ይሰጣል ብሏል። ሰሜን ኮሪያ ዘገባውን ተከትሎ ባወጣችው መግለጫ በዋሽንግተን በተከለሰው እቅድ ሊከሰቱ የሚችሉ ሁሉንም አይነት የደህንነት ተግዳሮቶችን ለመቆጣጠርና ለማስወገድ በሁሉ መንገድ የአገሪቱን ስትራቴጂካዊ ጥንካሬዋን ያጠናክራል ማለቷን የኮሪያ ማዕከላዊ ዜና ወኪል ዘግቧል። ሩሲያና ሰሜን ኮሪያ አገሪቱ ከተመሰረተችበት ጊዜ ጀምሮ ወዳጆች ሲሆኑ ከዩክሬን ጦርነት ወዲህ ይበልጥ ተቀራርበዋል። ዩናይትድ ስቴትስና ደቡብ ኮሪያ፣ ሰሜን ኮሪያ ሩሲያ የዩክሬን ውስጥ ለምታካሄደው ጦርነት ጥይቶችና ሚሳኤሎችን ትሰጣለች ሲሉ ይከሳሉ። በመጨረሻም ጀርመን ውስጥ በስለት 3 ገድሎ 8 ያቆሰለው ተጠርጣሪ እየታደነ ነው። የጀርመን ፖሊሶች ትላንት አርብ ምሽት ሶሊንገን በተባለች ከተማ በርካታ ሕዝብ ተካፋይ በነበረበት ፌስቲቫል ላይ 3 ሰዎችን በስለት ወቅቶ ገድሏል፣ ቢያንስ 8 ሰዎችን አቁስሏል ያሉትን ተጠርጣሪ እያደኑ መሆኑን አስታወቀ። ፖሊስ እስካሁን አጥቂውን መለየት ባለመቻሉ ፍተሻው እንደቀጠለ መሆኑን ገልጾ ህብረተሰቡ ነቅቶ ራሱን እንዲጠብቅ አሳስቧል። ምዕራብ ጀርመን ኮሎና ከተማ አቅራቢያ በምትገኘው ሶሊንገን ከተማ በደረሰው የስለት ጥቃት ከቆሰሉት 8 ሰዎች መካከል 5ቱ በብርቱ መቁሰላቸው ተመልክቷል። አጥቂው አደጋውን ያደረሰው ትርኢቱ ከሚታይበት የዝግጅት መድረክ ፊት ለፊት ባሉ ሰዎች ላይ መሆኑም ተነግሯል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ነሐሴ 18 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን የምናልፈው ወደ ዕለቱ የመጀመሪያ ዝግጅት ነው። የመጀመሪያው ዝግጅታችን መግቢያ ላይ ያስተዋወቅኳችሁ የዲሞክራቲክ ፓርቲ ብሔራዊ ጉባኤ መጠናቀቅን አስመልክቶ ኢትዮጵያውያን ያነጋገርንበት ነው። ለአራት ቀናት የተከናወነው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚዳንት ካማላ ሃሪስን ለፕሬዚዳንትነት፣ የሚኒሶታው አገረ ገዢ ቲም ዋልዝን ደግሞ ለምክትል ፕሬዚዳንትነት እንዲወዳደሩ አቅርቧል። የሪፐብሊካኑ ፓርቲ ብሔራዊ ጉባኤም ባለፈው ሐምሌ እንዲሁ ተከናውኗል። ዶናልድ ትራምፕና ጄዲ ቫንስ ፓርቲውን ወክለው ለፕሬዚዳንትነትና ለምክትል ፕሬዚዳንትነት እንዲወዳደሩ አቅርቧል። ሁለቱ ወገኖች ዋይት ሀውስን ለመቆጣጠር በሚያደርጉት ጥረት የምርጫ ዘመቻቸውን አጧጡፎ የሚቀጥሉበት ወቅት ላይ እንገኛለን። የምርጫ ክርክሮችም ቀነ ቀጠሮ ተቆርጦላቸዋል። የሁለቱንም ፓርቲዎች ጉባኤና የዘመቻ አካሄድ በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያ ምን ያስባሉ? ባልደረባችን እንግዶ ወልዴ የሁለቱም ፓርቲዎች ደጋፊ የሆኑ ድምፅ ሰጪ ትውልደ ኢትዮጵያን አነጋግሮ ተከታዩን አዘጋጅቷል።
የትኛውም ፓርቲ አባል ይሁኑ፣ በሁሉም ሕዝቦች ስም፣ በእናቴ ስም፣ አብረውኝ ባደጉ አሜሪካውያን ስም፣ ጠንክረው በሚሰሩ ሰዎች ስም፣ በምድር ታላቅ በሆነችው ሀገር ታሪካቸው በሚጻፈው ሰዎች ሁሉ ስም ለፕሬዝዳንትነት መታጨቴን እቀበላለሁ።
የአሜሪካው ምክትል ፕሬዝደንት ካማላ ሃሪስ ለአሜሪካ ፕሬዝደንትነት እንዲወዳደሩ በፓርቲያቸው መታጨታቸውን በይፋ ሲቀበሉ የተናገሩት ነበር። ለአራት ቀናት ሞቅ ደመቅ ተደርጎ የተከናወነው የዲሞክራቲክ ፓርቲው ብሔራዊ ኮንግረስ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚደንት ካማላ ሃሪስ ለፕሬዚደንትነት፣ የሚኒሶታው አገረ ገዥ ቲም ዋልዝን ደግሞ ለምክትል ፕሬዚደንትነት እንዲወዳደሩ አቅርቧል። ሁለቱ እጩዎች ከሪፐብሊካን ፓርቲው ወገን ከቀረቡ እጩዎች ማለትም ከቀድሞ ፕሬዚደንት ዶናልድ ትራምፕ እና ከኦሃዮ ሴናተር ጄዲ ቫንስ ጋር በመጪው ጥቅምት 26 2017 ዓ.ም በሚደረገው ምርጫ ዋይት ሀውስን ለመቆጣጠር ፍልሚያ ያደርጋሉ።
I proudly accept your nomination for President of the United States.
በፕሬዝዳንትነት እንድወዳደር እኔን መምረጣችሁን በክብር እቀበላለሁ።
የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ባለፈው ዓመት በተመሳሳይ መንገድ ተከናውኗል። ቀደም ብለን ያደመጥናቸውን ዶናልድ ትራምፕንና ጄዲ ቫንስን ፓርቲውን ወክለው ለፕሬዝዳንትነትና ለምክትል ፕሬዝዳንትነት እንድወዳደሩ አቅርበዋል። የዲሞክራቲክ ፓርቲውንም ሆነ የሪፐብሊካኑን ብሔራዊ ጉባኤዎች እንዲገመግሙልን እንግዶች ጋብዘናል። ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑት ፕሮፌሰር መሐመድ ጣይሮ በእንደ አውሮፓን አቆጣጠር 2014 ግዛቲቱን በመወከል ለአሜሪካ ሴኔት ወይም የሕግ መወሰኛ ምክር ቤት ለእንደራሴነት በግል ተወዳድረው ነበር። ለአድማጮቻችን ግልጽ ለማድረግ ፕሮፌሰር ጣይሮ አሁን የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። ፕሮፌሰር ጣይሮ በቅድሚያ የሁለቱን ፓርቲዎች ብሔራዊ ጉባኤዎች በተመለከተና እጩዎቹ በተመረጡበት መንገድ ላይ ሐሳባቸውን ያካፍላሉ።
እንግዲህ የፓርቲ ጉባኤ አንደኛው ትልቁ ነገር የፓርቲውን እጩ ከህዝብ ጋር ማስተዋወቅ ነው። ትራምፕም ያንን ለማድረግ ሞክሯል። እንግዲህ ትራምፕ ቀድሞ ፕሬዝዳንት ነበር፣ ሰው ሁሉ ያውቀዋል። ብዙም አዲስ ነገር የታየበት አይደለም። እኔ ሳየው ግን የካመላ ሃሪስ በብዙ ምክንያት እሷን እንደ አዲስ አስተዋውቀዋል ብዬ ገምታለሁ። አንደኛው እሷ ራሷ በመግቢያ ንግግር እንዳለችው በጣም አንላይክሊ ካንዲዴት ናት። ፕሬዚደንት ባይደን ከእጩነት ወጥቶ ነው እሷ እጩ የሆነችው እና አንደኛው ትልቁ ነገር እሱ ነው። ሁለተኛው ደግሞ ጥቁር በመሆኗ ሴት በመሆኗ ብዙ ሞቅታን ኤክሳይትመንት በፈረንጅኛው ፈጥራለች። ንግግሯ ደግሞ ላይ ላዩ ስናየው ብዙ ሰው ከሚገምተው በላይ ነበር። በጣም ዲስፕሊን ያለው ከስክሪፕቱ ያልወጣ ሞቅታን የፈጠረ ሞቅታን መፍጠር እንግዲህ በአማርኛ ምን እንደሚባል አላውቅም። ኤክሳይትመንት መፍጠር አንደኛው ትልቁ የዚህ የኮንቬንሽን ወይም የጉባኤ ስራ ነው። ያንን ፈጥሯል። አዲስ ነገር ነው ደግሞ እንዳልኩ ሴት ናት፣ ጥቁር ናት፣ እናቷ ኢንዲያን ናት፣ አባቷ ጀማይካን ነው። በጣም ኮንቪንሲንግ ስቶሪ ነው። አስተዳደጓን ስትነግር እህቷ ጋር እንዴት እንዳደገች፣ አባቷ በህፃንነቷ ከእናቷ ጋር ተለያይቶ እናቷ እንዳሳደገቻት ስትናገር በጣም የሚያሳምን እና ብዙ ሰው ይህንን ኤክስፒሪየንስ ሼር ያደርጋል እና በጣም ኮንቪንሲንግ የሆነ ስቶሪ ነው የተናገረችው። በአጭሩ ዲስፕሊን ያላት ካንዲዴት እጩ ስለሆነች ከስክሪፕቱ አልወጣችም። ንግግሩ በጣም በጣም ቆንጆ ነበር። ትራምፕ ችግሩ ምንድን ነው? ስክሪፕቱን ትቶ መሀል ላይ ይኖ ለመጀመሪያ አንድ አምስት ስድስት ደቂቃ ቆንጆ ነበር እንደምታስታውሰው የትራምፕ ንግግር። ከዛ በኋላ ከተጻፈለት ስክሪፕት ወጥቶ ብዙ ነገር እንደምናውቀው ትራምፕ ይኖ የፈለገውን ነገር ይናገራል። ቆንጆ አድርጎ የጀመረውን ነገር ወደ ከአምስት ደቂቃ በኋላ ድሮ የምናውቀው ትራምፕ ሆነ። ያ ትንሽ አበላሽቶበታል ብዬ አስባለሁ። ግን የእሱም ኤክሳይትመንት ፈጥሮ ነበር። ያ ኤክሳይትመንት ደግሞ ሞቅታ ለጊዜው እሱን ትጋልባለህ። ብዙ አይቆይም። አብዛኛውን ጊዜ ካመላ ሃሪስም ያንን ኤክሳይትመንት ሞቅታ ትጋልባለች ለትንሽ ጊዜ። እንደምናውቀው ያ ብዙም አይቆይም። ግን ለአሁኑ በጣም ቆንጆና በጣም ሰክሰስፉል የሆነ ጉባኤ ነው። ከሪፐብሊካኖቹ እየተሻለ ብዬ ነው የማስበው።
በአሜሪካ የሚገኙ በርካታ ኢትዮጵያውያን በምርጫው እንደሚሳተፉ ይጠበቃል። እንደየፖለቲካ ዝንባሌያቸው በባህል በሃይማኖትም ሆነ ከያዙት እሴት አንጻር አንዱን ወይም ሌላውን ፓርቲ ይደግፋሉ። ለዛሬ ያገኘናቸው የዲሲ አካባቢ ነዋሪ ላባን ስዩም ይባላሉ። የረጅም ጊዜ የሪፐብሊካን ፓርቲው ደጋፊ ናቸው። እንደ ፕሮፌሰር መሐመድ ጣይሮ ሁሉ ላባን ስዩምም የሁለቱም ፓርቲዎች ብሔራዊ ጉባኤዎችን በተመለከተና እጩዎቹ በተመረጡበት ሁኔታ ላይ ሀሳባቸውን ያካፍላሉ።
ሁለት ኖሚኒ አሉ። ግን አንዱ ኢንካምባንት ነው። አሁን ካማላ ሄሪስ የምታደርጉ ያለችው እኔ ከውጭ ነው የምመጣ ያለሁ ብላ ነው የምታናገሩ ያለችው አሁን። ስለዚህ በዚህ አራት ዓመት አሁን ከጆ ባይደን ምክትል የጆ ባይደን ሆና በሁሉም ፖሊሲ የቆየችው አልነበረችም። ስለዚህ በቃ እኔ አዲስ ነኝ፣ ለሲስተሙም አዲስ ነኝ፣ የውጭ ሰው ነኝ ብላ ነው ራሷን እንደገና እንደ አዲስ ለህዝብ የምታስታውቅ ያለችው ማለት ነው። ስለዚህ ይሄ መድረክ አሁን ያለፍ ነው ያ ነው የሚያደርገው የነበረው ማለት ነው። ስለዚህ በዚህ 3 ዓመት አሁን እሷ ምንም እጅ የለባት፣ በቃ አብሰንት ነበረች፣ አልታያችም፣ አልተሰማችም። አዲስ ሰው ነች ለሲስተሙ እና እሱ ነው የሞከሩት። አሁን ያለው ጥያቄ ሰራ ወይ ነው የሪፐብሊካኖቹ ኖርማል ወይ ኤክስፔክት የሚደረገው ወይ ነው የሄደው። ለምን ዶናልድ ትራምፕ ከዚህ በፊት ፕሬዚደንት ነበረ፣ አሁን ደግሞ ፕራይመሪ ተደርጎ ኦፊሻሊ አሸንፎ ማለት ነው። ዲቤት ተካሂዶ ሌላ ሰዎች ነበሩ እና እነሱን አሸንፎ ነው ፕራይመሪውን አሸንፎ ያዘው ማለት ነው።
በተጨማሪም ላባን ስዩም ለምን የሪፐብሊካኑን ፓርቲ እንደሚደግፉ ምክንያታቸውን ያስረዳሉ።
ፎር ኤግዛምፕል አሁን ኤግዛምፕል ለመሆን ይሄ በአቦርሽን ያለው አተሳሰብ
በጽንስ ማስወረድ
እና የጌ ሜሪጅ ደግሞ ማለት ነው በዛ መሰረት
በተመሳሳይ ጾታዎች መካከል ምድር
አሁን በዚህ ሪፐብሊካን ፓርቲው ኮንሰርቫቲቭ ነው። በልጆች ትምህርት ቤትም አለ። አሁን እዚህ ሜሪላንድ እኔ የሜሪላንድ ተቀማጭ ነኝ። አሁን እዚህ ሜሪላንድ በትምህርት ቤቶች እንደ ኖርማል ነገር ነው የሚያስተምሩት ለልጆቹም። የሞራል ፋይበሩ የተሰበረ ህብረተሰብ አይነት ነገር ነው ኦኬ የሚያርጉት ማለት ነው። እና አሁን ይሄ ሪፐብሊካን ፓርቲ ስለሚጠራ እኔን የእሱን ደጋፊ ነኝ በዛ ምክንያት። እና በሌላ ደግሞ ግብር መቀነስ አለበት ብሎ ስለሚያምኑ በዛ መሰረት እኔም እሱም የእሱን ደጋፊ ነኝ።
ዲሞክራቶቹንና ሪፐብሊካኑን ከሚለያዩ ጉዳዮች መካከል የጽንስ ማስወረድ መብት፣ የጾታ ትምህርት አሰጣጥ፣ የተመሳሳይ ጾታ አፍቃሪዎች መብት እንዲሁም በተለይም የድንበርና የፍልሰተኞች ጉዳይ ይገኙባቸዋል። ድንበርንና ፍልሰተኞችን በተመለከተ ካማላ ሄሪስ ፍጹም ያሉትን ስራ ያወሳሉ።
I walked underground tunnels between the United States and Mexico on that border with law enforcement officers.
በአሜሪካና በሜክሲኮ መካከል በሚገኝ በመሬት ውስጥ ተቆፍሮ በተሰራ መተላለፊያ ከህግ አስከባሪዎች ጋር በመሆን ተጉዣለሁ። ሀገር ተሻጋሪ የሆኑ ወረበሎችን፣ ያደንዛዥ አስተላላፊዎችን፣ ሰዎችን በህገ ወጥ መንገድ በማስተላለፍ ሀገራችን የገቡትን ከስሼ በእያንዳንዱ ክስ አሸንፌያለሁ።
በተቃራኒው ዶናልድ ትራምፕ ካማላ ሄሪስ የድንበሩን ሁኔታ ለማሻሻልና ህገወጥ ፍልሰተኞችን ለማስቆም ምንም እንዳልሰሩ ይናገራሉ። በተጨማሪም በህገወጥ መንገድ የሚገቡና ባዕዶች ብለው የሚገልጿቸውን ፍልሰተኞች ወደ አሜሪካ ከመግባት እንደሚያስቆሟቸው ተናግረዋል።
With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them.
በእናንተ ድምጽ የዋጋ ግሽበት እንዲቀንስ አደርጋለሁ። ህገወጥ ባዕዶች እንዲመለሱ ይደረጋል። ወደዚህ አይመጡም። ማስቆም አለብን። እንደሰማችሁት ጥሩ ድንበር አለን ብላለች። ነገር ግን በአለም መጥፎ የሚባል የድንበር አያያዝ ነው ያለን።
እንግዳችን ፕሮፌሰር ማህመድ ታይሮ ለምን ወደ ዲሞክራቶች እንደሚያዘነብሉ ያጫውቱናል።
በጣም ቆንጆ ጥያቄ ነው። እንዳልከው የተወዳደርኩት እኔ ኢንዲፔንደንት ሆኜ ነበር። አሁን ሬጅስተርድ የተመዘገበ ካርድ ያለው ዲሞክራት ሆኜ አለው። የእኔ ፍልስፍና ክሎስሊ አላይን የሚሆነው ከዲሞክራቶች ጋር ነው። በሁሉም ኢሹ አይደለም ግን በአብዛኛው ከነሱ ጋር እዛመዳለሁ። ሪፐብሊካኖች ትልቁ ችግራቸው በተለይ አሁን ይሄ የትራምፕ ፓርቲ ለሌላ ሰው ትንሽ ሀሳቡ ለየት ላለ ሰው ብዙ ቦታ ያላቸው አይመስለኝም። የራሳቸውም እድሜ ልካቸው ሪፐብሊካን የነበሩ ሰዎች ከርተው ትናንት ማታ እንዳየነው አንድ የቀድሞ ሬፕሬዘንታቲቭ እዛ ንግግር አድርጓል። ትራምፕን አትምረጡ፣ ለካሜራ ድምፅ ካማላ ሃሪስን ምረጡ ምናምን ብሎ ተናግሯል። ሶ ሪፐብሊካን መሆን በጣም አስቸጋሪ ነው። ይህን ሁሉንም ነገር ይቃወማሉ። እኔ መቃወም ፖለቲካ ብቻ ሳይሆን ለምንድን ነው የቆምከው፣ ምንድን ነው የምታደርገው የሰውን ህይወት ለማሻሻል የሚለው ጥያቄ ነው የኔ ፍልስፍና። እና ይህ ነው ከዲሞክራቶችም ጋር 100% አይደለም እንግዲህ 100% የሚባል ነገር የለም በፖለቲካ ግን ከሪፐብሊካኖቹ በተሻለ ከኔ ፍልስፍና ጋር የሚሄደው ይሄ የዲሞክራቶች ፓርቲ ነው።
ለመሆኑ ሁለቱም ፓርቲዎች ለማሸነፍ ምን ያስፈልጋቸዋል? ፕሮፌሰር ታይሮ ሁለቱም ወገኖች የህዝብን ድምጽ ለመሳብና ምርጫውን ለማሸነፍ ምን ማድረግ እንዳለባቸው ወይም ቀድሞውንም ማድረግ የነበረባቸውን ነገር አስመልክተው የግል ምልከታቸውን ያጋሩናል።
ምርጫው ዛሬ የሚሆን ቢሆን ይሄ የሰውን ሐሳብ የሚለኩ ሰዎች እንደሚሉት ከሆነ
የህዝብ አስተያየት መለኪያን ነው።
የህዝብ አስተያየት መለኪያን ብለው ያ እና ካማላ ሃሪስ ታሸንፋለች ነው የሚሉት እነሱ። ዛሬ ቢሆን ግን በጣም ጥንቃቄ ያስፈልጋል። እንደምታስታውሰው ትራምፕ እጩ ሆኖ መጀመሪያ ጊዜ በቀረበበት ወቅት አያሸንፍም። ሂለሪ እንግዲህ ሂለሪ ነበረች፣ ሁለቱ ናቸው የተወዳደሩት። ሂለሪ ታሸንፋለች ተብሎ ሆቴል ተከራይታ የፓርቲ ቁሳቁስ አዘጋጅታ ያን ማታ ትራምፕ አሸነፈ። እንግዲህ አሸናፊ የሚሆነው አዲስ ሪፐብሊካንን ዴሞክራት አድርገህ ከነሱ ድምፅ አግኝተህ ሳይሆን አንደኛ ቤዝህን ቮት እንዲያደርግ ማውጣት፣ ይሄ ሞቅታ ያልኩ ነገር ኤክሳይትመንት ፈጥረ ሰው ቤት እንዳይውል ያለት ቮት እንዲያደርግ ማድረግ ነው። አንደኛው እሱ ነው። ሁለተኛው ደግሞ አንዲሳይድድ ቮተርስ፣ እነዚህ ምርጫን የሚወስኑ አብዛኛውን ጊዜ እነሱ ናቸው። ይሄ ሚዲያን ቮተር እንለዋለን። እነሱን ያሳመነና ሁሉንም ሳይሆን አብዛኞቹን ወደ ራሱ ያመጣ ሰው ነው የሚያሸንፈው። እና አሁን እንደምናየው ካማላ ሃሪስ ኤክሳይትመንት ፈጥራለች። ወጣቶች ደግሞ የእሷን አጀንዳ የወደዱ ይመስላል። ፖል ያንን ያሳያል። ትራምፕ ችግሩ ቅድም እንዳልኩ ነው፣ ራሱን የሚመስል ሰው ነው ለቫይስ ፕሬዚደንት እጩ አድርጎ ያቀረበው እና ብዙም ትረምፕ የማያመጣውን ሰው የሚስብለት አይነት ሰው አይደለም። ግን እንዳልኩ ነው የህዝቡን ቨርዲክት የምናየው እንግዲህ ኖቨምበር ነው።
የሁለቱም ፓርቲዎች ጉባኤዎች በመጠናቀቃቸውና የሁለቱም ፓርቲ እጩዎች በይፋ በመታወቃቸው ቀሪው ዘመቻው የሚጧጣፍበት ጊዜ ነው። የፕሬዝደንታዊና የምክትል ፕሬዝደንታዊ ክርክሮችንም የምንሰማበት ወቅት ነው። በመጨረሻም በጥቅምት 26 ቀን 2017 ዓ.ም አሜሪካውያን በሚሰጡት ድምፅ አሸናፊው ይለያል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የሚል አድራሻችን ነው። አሁን ደግሞ የወጣቶች የአእምሮ ጤናን በተመለከተ ወደ ተዘጋጀው ሁለተኛው ቅንብራችን እለፍ። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 ሺህ የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62 በመቶ የጨመረ ሲሆን በዛ እድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤም መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያን ወይም ኢትዮጵያ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድን ነው? ችግሩ እንዴት መፍታት ይቻላል? በሚለው ላይ ለመወያየት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፒዲያትሪክ ፋርማኮሎጂስት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ማቴዎስ መስፍንን ስቱዲዮ ጋብዛ አነጋግራለች። ውይይታቸው ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ የሄደበትን ምክንያት ከምታብራራበት ይጀምራል።
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 ዓመታት የበለጠ ደግሞ ባለፈው 5 ዓመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው ብዙ አቺቭ እንዲያረጉ ቤተሰብም ትምህርት ቤትም ፑሽ ያረጋቸዋል ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው ሶ ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጋል ሱሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው ብዙ contributing factor አለው ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው የኛ ልጆች ፈለግን ማልፈለግን ለዚህ ሀገር ጥቁር ልጆች ናቸው so and major factor consider ማድረግ ያለብን is racism ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ mental health issue እንዳላቸው identify ሲደረጉ ትክክለኛውን care ያገኛሉ ወይ so the healthcare ውስጥ የሚያለው ዘረኝነት consider መደረግ አለበት so ብዙ ፋክተር አለው ይሄን ከታያጆች ጋር ያሉ
አቲዮስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከመታነጋግራቸው ከመታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው ልጆቹ ደግሞ አይረዱም ብዙ ጊዜ ወላጆች እኔ $20 እጄ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆችና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሃይ ነው ልጆቹ ላይ ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ ሚኒንግ በትምህርት በጣም ጎበዝ ናቸው ቲፒካሊ ሁሌ አይደለም ግን ማጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው ውጭ ደግሞ ሌላ ዓለም ነው ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕታብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እነት በአማርኛም እንትን ያለው ቃልም አይደለም በደንብ የተለመደ ቃል አይደለምና ምንድነው የሚያቀለሰልስ ነው የሚባለው አንተ ነው ወንድ ልጅ አይደለህ እንዴ በደንብ ስራ ነው እንደዛ አይነት ነው በቃ መልሳቸው ብዙ ጊዜና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
social media
ማህበራዊ ሚዲያ
የሰውን ግንኙነት ሪፕሌስ እያደረገ ነው ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገሩ አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው ሶ ትንሽ ችግር አለ መግባባት ሲኖር easily በ resolve የማድረግ ችሎታቸው የደከመ ነው So stress management, bullying ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮሜንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም ሪዱስድ ስለሆነ
ይነግራቸዋል ከማህበረሰብ።
አዎ ከማህበሩ ስለሚነጥራቸው እንተናቸውን ችሎታቸው እየተቀነሰ በሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም። ችግር እንዳይኖራቸው ነው የምናሳድጋቸው። ተተናቸው ስህተት ሲያደርጉ እንትን አብሯቸው እንደመርዳት እኛ ስህተት እንዳያደርጉ እኛ ፕሬሸር እንዳይኖራቸው ፕሪቨንት እናደርጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርና ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? አሁን እኛ የኛ ስራ ዩኒቨርሲቲ ለማስገባት ነው። እንግዲህ ልጆቹን የምንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የሚያውቁትን ነገር ጽፈው ለእኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን ኦብቪየስሊ ለወላጆቻቸው ይህን ነገር ኮሚኒኬት እናደርጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው፣ በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ፣ ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት ለምሳሌ፣ ይሄን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አትሊስት ሪስፖንሲብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ፣ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው?
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል። ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት፣ መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን።
አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ጊዜው ለሙዚቃ ቃና አስረክባለሁ። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራርጬ ወደናንተ የማደርሰው እንግዲህ ወልደነኝ እስከ 4 ሰዓት አብራችሁኝ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው When I Was Your Man በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከ200 ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። When I Was Your Man የጸጸት ዜማ ነው። ከእውነተኛ የህይወት ገጠመኙ የተቀዳ ስራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛውም የእርሱን ስህተት እንዳይደግም ይመክራል። When I Was Your Man በብሩኖ ማርስ ነበር። የሙዚቃ ቃና ይከተላል። ደስ ብላኛለች የሚለን ደግሞ ሚካኤል ለማ ነው። ከኤክስፕረስ ባንድ ጋር የሰራው ድንቅ ዜማ ነው። እንደምትወዱት ተስፋ አደርጋለሁ። Tata ሚካኤል ለማ ነበር ደስ ብላኛለች ሲል የነበረው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። Young Forever, Jay-Z እና Mr. Hudson በጋራ የሰሩት ሙዚቃ ነው። ልጅነት ሁሌም በኖረ ያሉ ይመስላል። We don't have the power but we never say never. Sitting in a sandpit, life is a short trip, the music's for the sad man.
Sun is always out and you never get old, and the champagne's always cold and the music's always good, and the pretty girls just happen to stop by in the hood, and they hop their pretty ass up on the hood of that pretty ass car without a wrinkle in today, cause there's no tomorrow, just a picture perfect day that lasts a whole lifetime, and it never ends, cause all we have to do is hit rewind. Let's just stay in the moment, smoke some, drink some wine, reminisce, talk some, forever young is in your mind. Leave them off, they can't erase neither space nor time. So when the director yells cut, I'll be fine. I'm forever young. Well, we're alive. Life is for living. I live and apply. See us somewhere up in the sky. Then I die. I'll be alive for a million years. Bye-bye. So not for legend. I'm forever young. My name shall survive. Through the darkest blocks of a kitchen stove, of a pirate's pots. My name shall be passed down to generations while debating up in barbershops. Young, slung, hung here. Showed it from here. With a little ambition. Just what we can become here.
And as the father passed the story down to his son's ears, younger kid, younger every year, yeah. So if you love me, baby, this is how you let me know. Don't ever let me go, that's how you let me know, baby.
ጄዚ እና ሚስተር ሄድሰን ነበሩ ያንግ ፎርኤቨር ከተሰኘው ዜማቸው ጋር። ልድረስሽ የዲቨክሉ ዜማ ነው። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ
Go
ልድረስሽ በዲበ ኩሉ ነበር
strumming my pain with his fingers singing my life with his words
killing me softly ከዚ ቀደም ሎረን ሂል ከፊጂስ ጋር ተጫወተችው ጋብዣችሁ ነበር ዛሬ ምን ሰማው ሮበርታ ፍላክ ያዘመችው ነው ከርሷ ቀደም ብሎም ሌሎች ተጫውተውታል ሮበርታ ፍላክ አንድ ቀን በበረራ ላይ ሳለች በወቅቱ የሬዲዮ ስርጭት በአውሮፕላን ውስጥ ይሰማ ነበርና ሎሪ ሊበርማን ስታዘመው ሰማች ካውሮፕላን እንደወረደች ታዋቂው የሙዚቃ አቀናባሪው ኩዊንሲ ጆንስ ጋር በመደወል እርሷም ዜማውን መስራት እንደምትፈልግ ገለጸች ይህ እርሷ የሰራችው ታዲያ ዜማው ተወዳጅ እንዲሆን እንዳደረገ ይነገራል
strumming my pain with his fingers singing my life with his words killing me softly with his song killing me softly
Killing Me Softly ሮበርታ ፍላክ ያዘመችው ነበር ያደምጥ ነው። አካሌ የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ ነው። የምሰናበታችሁ በዚሁ ነው። ለሳምንት ቀጥሮ ይዘን እንላይ። እንግዶል ነኝ። ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። ዋና አዘጋጅ ቆንጅታ የነበረች እንዲሁም ፕሮግራሞችን በማስተናዳት አብረን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ አመሸሁት። አስማማኝ ነው ነበርኩኝ። ነገ በሌሎች መሰናዳዎች እንጠብቃችኋለን። መልካም ምሽት ይሁንላችሁ።